የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ በ1925 እና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ዓለም አቀፍ መነጋገሪያ እንደሆነ ዛሬ አንድ ወሩን የደፈነው የባህር በርን ማዕከል ያደረገው የኢትዮጵያና ሶማሊላንድ ሁሉን አቀፍ የትብብር አጋርነት የመግባቢያ ሰነድ በአፍሪካ ቀንድ ውጥረትን እንዳባባሰ ቀጥሏል። በተለይም በኢትዮጵያና
ቆየት ብሎ ከሚቀርበው ዘገባችን የተወሰደ ድምፅ ነው የሰማችሁት። ኢጋድ ሌላ ስብሰባ እንዲጠራ ኢትዮጵያ የጠየቀችበት ነው። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር አለም የሰጡትን ጋዜጣዊ መግለጫም ተከታትለናል። ዘገባ ይኖረናል። የሕዝብ ተወካዮች ምክር ቤት እንደራሴና የአማራ ብሔራዊ ንቅናቄ አብን አባል ዶክተር ደሳለኝ ጫኔ ትናንት ረቡዕ ምሽት ከመኖሪያ ቤታቸው ተይዘው መታሰራቸውን አንድ የቤተሰባቸው አባል ገልጠዋል። የዚህም ዝርዝር ደርሶናል፣ ቆየት ብሎ ይቀርባል። ሐሙስ ጥር 24 2016 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለስርጭት ምህንድስናው፣ ኮርኔሊየስ ቴነር ደግሞ ለቅንብሩ ተሰይመዋል። ጽዮን ግርማ ናት ዋና አዘጋጇ። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜና የምታሰማን ኤደን ገረመው ናት። ወደ ቀጥታ ወደ ዓለም ዜናዎቹ እናልፋለን።
በድጋሚ እንደምን አምሽታችኋል አድማጭ ተመልካቾቻችን። ወደ አርዕስተ ዜናው እናልፋለን። የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ታሰሩ። አዲሱን የተኩስ አቁም ሀሳብ እያጤኑ ያሉት እስራኤልና ሐማስ ውጊያቸውን ቀጥለዋል። ዩናይትድ ስቴትስ የመን ውስጥ በርካታ አብራሪ አልባ አውሮፕላኖችን ደበደበች። እንዲሁም ህንድ በቀይ ባህር የባህር ላይ ዘራፊዎችን የሚከታተሉ የጦር መርከቦችን አሰለፈች የሚሉትና ሌሎች ዜናዎችን ወደ እናንተ እናደርሳለን። የሕዝብ ተወካዮች ምክር ቤት እንደራሴና የአማራ ንቅናቄ አብን አባል ዶክተር ደሳለኝ ጫኔ ትላንት ረቡዕ ምሽት ከመኖሪያ ቤታቸው ተይዘው መታሰራቸውን አንድ የቤተሰባቸው አባል ገለጹ። ዶክተር ደሳለኝ የፌዴራል ፖሊስ ወንጀል ምርመራ ማረፊያ ውስጥ እንደሚገኙም ታውቋል። መረጃ የጠየቅነው የፌዴራል ፖሊስ በአስቸኳይ ጊዜ አዋጅ ስር የሚያዙ ሰዎችን መረጃ የሚሰጠው ኮማንድ ፖስቱ ብቻ ነው ብሏል። የዶክተር ደሳለኝ ጫኔን ጠበቃ ደንበኛቸውን ነገ አርብ እንደሚጎበኙ ገልጸዋል። አድማጮች፣ የዚህ ዜና ዝርዝር በምሽቱ የሚደመጥ ይሆናል። አዲሱን የተኩስ አቁም ሀሳብ እያጤኑ ያሉት እስራኤልና ሐማስ ውጊያቸውን ቀጥለዋል። እስራኤል ወታደሮቿ በጋዛ ሰርጥ ከሐማስ ታጣቂዎች ጋር መዋጋታቸውን መቀጠላቸውን አስታውቃለች። ማዕከላዊና ሰሜናዊ ጋዛ ውስጥ ብዛት ያላቸው የሐማስ ተዋጊዎች መግደሏንም ተናግራለች። እስራኤል በደቡባዊ ጋዛ ሰርጥ የምትገኘውን ሃን ዩኒስ ላይ የአየር ጥቃት ማድረሷም ነው የተዘገበው። እስራኤልና ሐማስ ውጊያቸውን የቀጠሉት ሁለቱ ወገኖች በቀረበላቸው አዲስ የተኩስ አቁም ሀሳብ እንዲስማሙ ለማድረግ ጥረት እያደረጉ ያሉት አደራዳሪዎች ምላሻቸውን ለመስማት እየተጠባበቁ ባለበት በአሁኑ ወቅት ነው። የቀረበው የተኩስ አቁም ሀሳብ ውጊያው ለአጭር ጊዜ እንዲቆምና በሐማስ ቁጥጥር ስር ያሉትን ታጋቾች ለማስለቀቅ የታለመ መሆኑም ተጠቁሟል። የተኩስ አቁም ሀሳቡ የቀረበው በሳምንቱ መጀመሪያ የዩናይትድ ስቴትስ፣ የካታር፣ የእስራኤልና የግብጽ ባለስልጣናት ፓሪስ ላይ ባደረጉት ውይይት ሲሆን የሐማስ መሪ እስማኤል ሃኒዬ በተኩስ አቁም ጉዳይ ለመነጋገር ወደ ካይሮ እንደሚጓዙ ተጠብቆ ነበር። ስለ አዲሱ የተኩስ አቁም ሀሳብ ዝርዝር ይዘት ትላንት ረቡዕ የተጠየቁት የዋይት ሀውስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ጆን ከርቢ የይዘቱ ዝርዝር የመጨረሻው ተደርጎ ሊወሰድ የሚችለው ስምምነቱ ከተቋጨ በኋላ ብቻ መሆኑን ጠቁመዋል። ያም ቢሆን በጥቅሉ አላማው በህዳር ወር ከተደረሰውና ለአንድ ሳምንት ያክል ከቆየው ተኩስ አቁም ረዘም ላለ ጊዜ የሚዘልቅ መሆኑንም አመልክተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳዮች አስተባባሪ ቢሮ ኃላፊው ማርቲን ግሪፍስ ከጋዛ ነዋሪ ህዝብ 75% የሚሆነው ከቀዬው መፈናቀሉን ትላንት ረቡዕ ለመንግስታቱ ድርጅት የጸጥታ ምክር ቤት የገለጹ ሲሆን ተፈናቃዮቹ የሚኖሩት በየቀኑ እየተባባሰ በመሄድ እጅግ አስከፊ ሁኔታ ውስጥ መሆኑንም አስገንዝበዋል። ከግብጽና ከእስራኤል ለተፈናቃዮቹ እርዳታ ማስገቢያና ሲቪሎች የሚንቀሳቀሱባቸው በርካታ መንገዶች እንዲከፈቱም ተማጽኖ አቅርበዋል። የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪው ጥሪውን ያሰሙት ብዛት ያላቸው የመንግስታቱ ድርጅት የፍልስጤማውያን ረድኤት መስሪያ ቤት ኡንሩዋ ሰራተኞች እንደ ኤሮፓን አቆጣጠር ጥቅምት 7 ቀን በተፈጸመው የሽብርተኛ ጥቃት ሳይካፈሉ አልቀሩም የሚል ውንጀላ ማቅረቧን ተከትሎ ዋና ዋና ለጋሾች ለተቋሙ የሚሰጡትን እርዳታ ባቋረጡበት በአሁኑ ወቅት ነው። ዩናይትድ ስቴትስ የመን ውስጥ በርካታ አብራሪ አልባ አውሮፕላኖችን ደበደበች። የጋዛን ጦርነት ተከትሎ በአካባቢው ውጥረቱ እየተባባሰ ባለበት በዚህ ወቅት ዩናይትድ ስቴትስ የመን ውስጥ ለመብረር እየተዘጋጁ የነበሩ 10 ሰው አልባ አውሮፕላኖችን መምታቷን ትላንት ረቡዕ አንድ የዩናይትድ ስቴትስ ባለስልጣን ተናግረዋል። ከዚያም ሌላ የዩናይትድ ስቴትስ የባህር ኃይል በኤደን ባህረ ሰላጤ 3 የኢራን አብራሪ አልባ አውሮፕላኖችንና የየመን ሁቲዎች ጸረ መርከብ ተወንጫፊ ሚሳኤሎችን ተኩሶ መጣሉን የዩናይትድ ስቴትስ የጦር ማዕከላዊ እዝ ባወጣው መግለጫው አስታውቋል። በጥቃቱም በሰውም ሆነ በንብረት ላይ ጉዳት ደርሶ እንደሆነ መረጃ እንደሌለው መግለጫው አክሎ አመልክቷል። አብዛኛው የየመን ግዛት የሚቆጣጠሩት በኢራን የሚታገዙት ሁቲ ታጣቂዎችም በቅርብ ሳምንታት በቀይ ባህርና በኤደን ባህረ ሰላጤ የሚያልፉ መርከቦች ላይ በተደጋጋሚ በሰው አልባ አውሮፕላንና በሚሳኤል ጥቃት ሲያደርሱ ቆይቷል። ጥቃቱን የሚፈጽሙትም እስራኤል ጋዛ ውስጥ የምታካሂደውን ወታደራዊ ዘመቻ ለመቃወምና ለፍልስጤማውያን ድጋፋቸውን ለመግለጽ መሆኑንም አመልክተዋል። ትላንት ረቡዕ ሁቲዎቹ በዩናይትድ ስቴትስ ባህር ኃይል አውዳሚ መርከብ ላይ ጥቃት ካደረሱ ከጥቂት ሰዓታት በኋላ የባህር ኃይላችን በኤደን ባህረ ሰላጤ በዩናይትድ ስቴትስ የንግድ መርከብ ላይ እርምጃ ወስዷል ሲሉ ተናግረዋል። የየመን ሁቲዎች በቀይ ባህርና አካባቢ የሚያደርሱት ጥቃት በእስያና በአውሮፓ መካከል የሚደረገው የንግድ እንቅስቃሴ እያጓተተ ሲሆን ለአቅርቦት እጥረት ይመጣል የሚል ስጋትም ተፈጥሯል። ከዚያም ሌላ ሀያላኑ ሀገራቶች ዘንድ የጋዛው ጦርነት ወደ ቀጠናዊ ግጭት ሊሸጋገር ይችላል የሚል ስጋትም አሳድሯል። በቅርቡ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ሲናገሩ ሁቲዎቹ ጥቃታቸውን ማድረሳቸውን ላያቆሙ እንደሚችሉ ቢያምኑም የቡድኑ ኢላማዎች የሚያካሄደውን ጥቃት እንደሚቀጥል መናገራቸው ይታወሳል። ህንድ በቀይ ባህር ላይ የባህር ላይ ዘራፊዎችን የሚከታተሉ የጦር መርከቦችን አሰልፋለች። ህንድ ከቀይ ባህር በስተ ምስራቅ መርከቦችን በባህር ላይ ዘራፊዎች የሚጠባበቁ ቢያንስ 12 የጦር መርከቦችን ነው ያሰለፈችው። ምዕራባውያን ሀያላን በኢራን የሚደገፉ የየመን ሁቲዎች በሚያደርሱት ጥቃት ላይ እያተኮሩ ባሉበት በአሁኑ ወቅት ከአሁን ቀደም ከተሰማራው የገዘፈ የባህር ኃይል ያሰለፈችው ህንድ ያሰማራቻቸው ኃይሎች ከ250 የሚበልጡ መርከቦችን እየመረመሩ መሆናቸውም ተዘግቧል። በዩናይትድ ስቴትስ የሚመራው የቀይ ባህር ግብረ ኃይል ያልሆነችው ህንድ በዚያ ግብረ ኃይል ውስጥ የተሰማራ የጦር መርከብ አላሰማራችም። ኤደን ባህረ ሰላጤ ግንባር ላይ ግን 2 የጦር መርከቦች ያቆመች ሲሆን ሰሜናዊና ምዕራባዊ የአረቢያ ባህር ላይ ቢያንስ 10 የጦር መርከቦች ከቅኝት አውሮፕላኖች ጋር ማሰማራቷን የህንድ ባለስልጣናት አስታውቀዋል። የህንድ የውጭ ጉዳይ ሚኒስትር ሱባህራማኛ ሻንካራ ባለፈው ማክሰኞ በሰጡት መግለጫ ህንድ በአቅምም በጥቅምም እያደገች ስለሆነ እና ጥሩ ያላት መሆኗ ችግሮች ሲፈጠሩ መርዳት አለባት ብለዋል። ዩናይትድ ስቴትስ ቻይናና ፈረንሳይን ጨምሮ ሌሎች ሀገራቶችም በቀይ ባህር አካባቢ የባህር ኃይል ያሰማሩ ሲሆን ህንድ ከሁሉም ግዙፉ የእርሷ መሆኑን ተናግራለች። የየመን ሁቲዎች ካለፈው ህዳር ወዲህ በቀይ ባህር ላይ የሚጓዙ መርከቦች ላይ ጥቃት እያደረሱ ሲሆን ጥቃቱን የሚፈጽሙት ከእስራኤል ጋር የሚዋጉ ፍልስጤማውያን ለመደገፍ መሆኑን መናገራቸው የሚታወስ ነው። በዩናይትድ ስቴትስ የሚመራው የቀይ ባህር ግብረ ኃይል ቀይ ባህር ላይ ለሚንቀሳቀሱ መርከቦች ጥበቃ የሚሰጥ ሲሆን የመን ውስጥ ያሉ የሁቲ ታጣቂዎች ኢላማዎችም ላይ ጥቃት አድርሷል። የህንድ የጉዳዩ ተንታኞች ግን ግጭቱ ከቀይ ባህር ውጪ እየተዛመተ መሆኑንም ነው ያመላከቱት። ሊቢያ ግብጻውያን ፍልሰተኞችን ወደ ሀገራቸው መመለስ ጀመረች። የሊቢያ ባለስልጣናት ያለ ህጋዊ ፍቃድ የገቡ 350 የሚደርሱ ግብጻውያን ፍልሰተኞችን ወደ ሀገራቸው መመለስ መጀመራቸውን አስታውቀዋል። ጦርነት ያዳሸቃት ሊቢያ ወደ አውሮፓ ለመግባት አደገኛ ጉዞ የሚያደርጉ አፍሪካውያን ፍልሰተኞች ዋና መነሻ ሆናለች። የሊቢያ ተቀናቃኝ መንግስታት ትሪፖሊ የሚገኘው ጸረ ፍልሰተኛ ተቋም በህገ ወጥ መንገድ የገቡ የውጭ ሀገር ሰዎችን እንዲያስወጣ ባለፈው አመት ስምምነት ላይ መድረሳቸው አይዘነጋም። ባለፈው ማክሰኞ የሚበዙቱ ሴቶች የሆኑ 323 ፍልሰተኞች ከትሪፖሊና ከቤንጋዚ ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ጋር በመተባበር ወደ ናይጄሪያ ተመልሰው የተላኩ ሲሆን የሊቢያው የጸረ ፍልሰተኞች ተቋም ስራ አስኪያጅ ኮሎኔል ሀይታም ቤልጋሴም ኦማር በሰጡት በቀጣዮቹ ቀናትም ፍልሰተኞችን ማስወጣታቸው እንደሚቀጥል ተናግረዋል። ሊቢያ ባለፈው ህዳር 600 በታህሳስ ደግሞ 650 ግብጻውያን ፍልሰተኞችን ወደ ሀገራቸው መልሳለች። ብዙዎቹ ግብጻውያንም ወደ ሊቢያ የሚሄዱት በባህር ወይም ወደ አውሮፓ ለመጓዝ አለመው ቢሆንም ለብዙ ዓመታት እዚያው ሊቢያ ቀርተው በግብርናና በግንባታ ስራ ተቀጥረው የሚኖሩ ሲሆን ብዙ ሺህ ግብጻውያን ፍልሰተኞችም በዚያ ይገኛሉ። በመጨረሻም የአውሮፓ ህብረት መሪዎች ለዩክሬን 50 ቢሊዮን ዶላር እርዳታ ለመስጠት ተስማሙ። የአውሮፓ ህብረት መሪዎች ቀደም ያለው የሃንጋሪ ተቃውሞ ሳያቆማቸው ለዩክሬን 50 ቢሊዮን ዶላር እርዳታ እንዲሰጥ ዛሬ ሐሙስ ሙሉ በሙሉ ድምጽ ስምምነት ላይ ደርሰዋል። በስምምነቱ መደሰታቸውን የገለጹት የአውሮፓ ምክር ቤት ፕሬዝዳንት ሼራል ሚሽል የአውሮፓ ህብረት ለዩክሬን ድጋፍ መስጠት ምን ያህል አስፈላጊ እንደሆነ እንደሚገነዘብ ኃላፊነት ወስዶ ድጋፉን ሰጥቷል ብለዋል። ስምምነቱ ዩክሬን ለረጅም ጊዜ ጠንካራ የገንዘብ ድጋፍ ማግኘቷንም ያረጋግጥላታል ሲሉ ማክለዋል። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ በበኩላቸው በሙሉ ድምጽ ስምምነት መደረጉ የአውሮፓ ህብረት ያለው ጠንካራ አንድነት እንደሚያንጸባርቅም ገልጸዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሪ ኩሌባ በበኩላቸው እርዳታው መፈቀዱ የዩክሬን ረጂዎች ተሰላችቷል የሚባለውን ፉርሽ አድርጎታል ብለዋል። አክለውም ለሩሲያ ፕሬዝዳንት ፑቲን የዩክሬንንና የዓለምን ቁርጠኝነት ተቋቁሜ ወደፊት እገፋለሁ የሚለውን ተስፋ አጨልሞባቸዋል ብለዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ወደ ቀሪ መሰናዶዎች አብራችሁ እንድትቆዩ እየጋበዝኩ ወደ አሉላ እመልሳቸዋለሁ።
ኤደንን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የዕለተ ሐሙስ ዝግጅታችንን ነው። ዛሬ ዕለቱ ጥር 23 2016 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ ዋና አዘጋጇ ጽዮን ግርማ ናት። የማኅበራዊ ዝግጅቶቻችን አሰናጇ አባየው ግቢያው። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያም ወደ ዕለቱ አብይ ርዕስ። ኢጋድ ሌላ ስብሰባ እንዲጠራ ኢትዮጵያ ጠየቀች። ከሶማሊላንድ ጋር የተፈረመው የመግባቢያ ሰነድ ስምምነቱና ተያያዥ ውጥረቶች ዙሪያ እንዲወያዩ ኢጋድ ጠርቶት በነበረው ስብሰባ ያልተገኘችው ኢትዮጵያ ሌላ ስብሰባ እንዲጠራ ግን ጥያቄ አቅርባለች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም ዛሬ በሰጡት ጋዜጣዊ መግለጫ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል አገራቱን ስብሰባ እንዲጠራ ነው ኢትዮጵያ ጥያቄ ማቅረቧን ያስረዱት። ኬኔዲ አባተ ተከታትሎታል።
ዓለም አቀፍ መነጋገሪያ እንደሆነ ዛሬ አንድ ወሩን የደፈነው የባህር በርን ማዕከል ያደረገው የኢትዮጵያና ሶማሊላንድ ሁሉን አቀፍ የትብብር አጋርነት የመግባቢያ ሰነድ በአፍሪካ ቀንድ ውጥረትን እንዳባባሰ ቀጥሏል። በተለይም በኢትዮጵያና ስምምነቱ ሉዓላዊነቴንና የግዛት አንድነቴን የሚጻረር ነው በሚትለው ሶማሊያ መካከል የውጥረት ምንጭ የሆነው የመግባቢያ ሰነዱ የተባበሩት መንግስታት የጸጥታው ምክር ቤት አጀንዳ እስከመሆን ደርሷል። ምክር ቤቱ የአፍሪካ ሰላምና ደህንነት በሚል ርዕስ ስር በኢትዮጵያና ሶማሊያ መካከል በተፈጠረው አለመግባባት ላይ በዚህ ሳምንት ሰኞ ጥር 20 ቀን 2016 ዓ.ም በዝግ መክሯል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ሐሙስ ጥር 23 ቀን 2016 ዓ.ም ለጋዜጠኞች መግለጫ በሰጡበት ወቅት የጸጥታው ምክር ቤት ስብሰባን አስመልክቶ ከአሜሪካ ድምጽ ለተነሳላቸው ጥያቄ ምላሽ ሰጥተዋል። በሶማሊያ ጥያቄ ላይ ተመስርቶ በተካሄደው በዚህ ዝግ ስብሰባ ላይ ኢትዮጵያ መሳተፏን የገለጹት ቃል አቀባዩ በምክር ቤቱ ስለተንጸባረቀው አቋምም አብራርተዋል።
ትልቁ ጥያቄው ይሄ አካባቢያዊ መፍትሄ ያስፈልገዋል የሚል ነው። የወጣ ምንም አይነት መግለጫም የለም። አካባቢያዊ መፍትሄ የሚለው ደግሞ የኢትዮጵያ ብቻ ሳይሆን የአፍሪካ ህብረትም አቋም ነው። አካባቢ መፍትሄ ሲባል ኢጋድንም ያካትታል። ኢትዮጵያ ኢጋድ እንዲጠናከር ትልቅ አስተዋጽኦ ታደርጋለች። ራሷ ከአቋቋሞቻቸው አባል ከሆነችባቸው ተቋሞች አንዱ ነው።
በስብሰባው ላይ ኢትዮጵያ ከመግባቢያ ሰነዱ ጋር በተገናኘ አቋሟን ማንጸባረቋንም ገልጸዋል።
ኢትዮጵያ ያረመደችው አቋም ሴኩሪቲ ካውንስል ይሄ ጉዳይ ባህር መዳረሻ የማግኘቱ ጉዳይ የኢኮኖሚ ጉዳይ ነው። ይሄ ጉዳይ የአካባቢያዊ ውህደት ጉዳይ ነው። ይሄ ጉዳይ የሰላምና ደህንነት ጉዳይ ነው የሚል ነው። እሱኑ ነው እንደዚህ ብዙ መድረክ ላይ ለማንሳት የተሞከረው።
ኢትዮጵያ የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያደርግ በሶማሊያ የቀረበውን ጥያቄ እንደተቃወመች ምክር ቤቱ ከስብሰባው አንድ ቀን ቀደም ብሎ እሁድ ማታ በድረገጹ ባወጣው ሪፖርት አስታውቋል። ኢትዮጵያ ለተቃውሞዋ በመክንያትነት ያቀረበችው ጉዳዩ በአፍሪካ ህብረት የጸጥታው ምክር ቤት የተያዘ በመሆኑ የተመድ የጸጥታው ምክር ቤት ሊወያይበት አይገባም የሚል እንደሆነ ሪፖርቱ አመልክቷል። በኢትዮጵያና በተገንጣይዋ ሶማሊላንድ መካከል ታሳሳይ 2 ቀን 2016 ዓ.ም ምረት የተፈረመውን የመግባቢያ ሰነድ ተከትሎ እየተካረረ ባለው የኢትዮጵያና ሶማሊያ አለመግባባት ላይ ባለፈው ጥር 8 ቀን የተነጋገረው የአፍሪካ ህብረት የጸጥታው ምክር ቤት ሁለቱ መንግስታት ስሜትን ከተሞሉ መግለጫዎች ተቆጥበው ውጥረትን እንዲያረግቡ መጠየቁን መዘገባችን ይታወሳል። ውጥረቱ በከፍተኛ ሁኔታ እንዳሳሰበው የገለጸው ምክር ቤቱ በሁለቱ መንግስታት መካከል ውይይትን የሚያስጀምርና ተከታታይ ሪፖርት የሚያቀርብ ልዑክ እንዲመደብ ጠይቆ የህብረቱ የአፍሪካ ቀንድ ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን ጠቁሟል። ኢትዮጵያ የተመድ የጸጥታው ምክር ቤት በጉዳዩ ላይ ስብሰባ እንዳይቀመጥ ባመለከተችበት ደብዳቤ በኦባሳንጆ መሪነት እንዲካሄድ የቀረበውን የአፍሪካ ህብረትን የውይይት ጥያቄ እንደምትቀበል መግለጿን ምክር ቤቱ በሪፖርቱ አስፍሯል። ጉዳዩ አፍሪካዊ መፍትሄ እንደሚያሻው የምትገልጸው ኢትዮጵያ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በኢትዮጵያና በሶማሊያ መካከል በተፈጠረው ውጥረት ላይ በቅርቡ በተወያየበት ልዩ ስብሰባ ላይ ባትገኝም ድርጅቱ ሌላ ስብሰባ እንዲጠራ ጥያቄ እንዳቀረበች ተዘግቧል። አምባሳደር መለስ አለምም ይህንን አረጋግጠዋል።
ስብሰባ እንዲጠራ የቀረበ ጥያቄ ነው በዛ ደረጃ እንዲወሰድ ማህበራዊ ሚዲያ ላይ ከሚገባው ላይ ሲቀርብ ስለያየሁት ነው።
ኢትዮጵያ ባለፈው ጥር 9 ቀን በኡጋንዳ ኢንቴቤ በተካሄደው የኢጋድ ልዩ የመሪዎች ስብሰባ ላይ ያልተገኘችው ስብሰባው የተጠራበት ጊዜ አጭር በመሆኑ ነው ሲሉ ቃል አቀባዩ አምባሳደር መለስ አለም ከሁለት ሳምንት በፊት በሰጡት መግለጫ ላይ ተናግረው ነበር። ከስብሰባው በኋላ የወጣው መግለጫ በኢትዮጵያና በሶማሊያ መካከል ከቅርብ ጊዜ ወዲህ የሚታየው መካረር በእጅጉ እንደሚያሳስበው አመልክቷል። መግለጫው የሶማሊያን ሉዓላዊነት፣ አንድነትና የግዛት አሃድነት እንደሚያከብር ገልጾ ሁለቱ ወገኖች ውጥረቱን እንዲያረግቡና ውይይት እንዲያደርጉ ጥሪ ማቅረቡ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። የለቱን አብይርስ ነበር የተከታተላችሁት። ክብራትና ክብራን አድማጭ ተመልካቾቻችን፣ ወደ መጽሔቱ ዝርዝሮች ስንዘልቅ ደግሞ የህዝብ ተወካዮች ምክር ቤት እንደራሴና የአማራ ብሔራዊ ንቅናቄ አብን አባል ዶክተር ደሳለኝ ጫኔ ትናንት ረቡዕ ምሽት ከመኖሪያ ቤታቸው ተይዘው መታሰራቸውን አንድ የቤተሰባቸው አባል የገለጡበትን ነው የምንመለከተው። ዶክተር ደሳለኝ ፌዴራል ፖሊስ ወንጀል ምርመራ ማረፊያ ውስጥ እንደሚገኙም ታውቋል። መረጃውን የጠየቅነው የፌዴራል ፖሊስ በአስቸኳይ ጊዜ አዋጅ ስር የሚያዙ ሰዎችን መረጃ የሚሰጠው ኮማንድ ፖስቱ ብቻ ነው ማለቱም ተጠቅሷል። የህግ ጠበቃቸው ታዲያ ደንበኛቸውን ነገ አርብ እንደሚጎበኙ ገልጠዋል። ኬኔዲ አባተ ነው ለዚህም
የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ትላንት ረቡዕ ጥር 22 2016 ዓ.ም ምሽት ላይ በፖሊስ ተወስደው መታሰራቸውን አንድ የቤተሰባቸው አባል ለአሜሪካ ድምጽ ተናግረዋል። የፌዴራል ፖሊስ የደንብ ልብስና መለዮ ያጠለቁ ሁለት ሰዎች እንዲሁም ሌሎች የታጠቁ ሁለት ሲቪል ለባሾች በህግ ይፈለጋሉ ብለው ከመኖሪያ ቤታቸው እንደወሰዷቸው፣ ለደህንነቴ ሰጋለው በሚል ማንነታቸውን እንዳንገልጽ የጠየቁን አንድ የዶክተር ደሳለኝ ቤተሰብ አባል ገልጸዋል።
ትላንትና 3:30 ነው የመጡት የህግ አካል ሰዎች። 3:30 መጡ፣ በር አንኳኩ። ማን ነው ስንል ክፈቱ፣ ደግሞ ተደጋጋሚ በሩን ቆረቆሩት። ከፈትን። ስንከፍት ዶክተር ደሳለኝ አሁን አምጡት አሉ። አራት ናቸው ቤት ውስጥ የገቡት፣ ሁለት ሚሊታሪ ልብስ ለብሰው የታጠቁ፣ ሁለት ሲቪል የታጠቁ፣ ግን ሁሉም ታጥቀዋል። መሳሪያ ይዘው ነው የገቡት። ከዛ ምንድን ነው የፈለጋችሁት ምንድን ነው ምናምን ስላችሁ፣ በቃ እንፈልገዋለን ወደ ህግ እንዲሄድ። ምን አድርገን ነው ምን ለምን ይሄዳል ምንድን ነው የፍርድ ቤት መጥሪያ ብለን ስንል፣ ሁላቸውም በቃ ወደ ህግ ነው መሄድ ያለበት አሉን። ወደ ህግ ወሰዱት ማለት ነው። ይዘውት ሄዱ። ምክንያቱን አላወቅንም፣ በምን ምክንያት እንዳሰሩት። በቃ በህግ እንፈልጋለን እና ወደ ህግ እንሄድ ነው። ምን ህጋዊ ነኝ ምን አድርጌ ነው ሲላቸው፣ በቃ መሄድ አለብን የፌዴራል ወንጀል ምርመራ ፖሊስ ነው እዛ ሜክሲኮ ነው የታሰረው።
የፖሊስ ባልደረቦቹና የጸጥታ ሰራተኞቹ ዛሬ ሐሙስ ጠዋት ዶክተር ደሳለኝን ይዘው መመለሳቸውንና ቤታቸውን ፈትሸው ኤሌክትሮኒክስ ቁሳቁስና ሰነዶችን እንዲሁም ራሳቸውን አቶ ደሳለኝንም መልሰው ይዘው መሄዳቸውን እኚሁ ዘመድ አመልክተዋል።
ጠዋት ደግሞ 3 ሰዓት ተኩል ላይ ቤት ብርበራ ብለው መጥተው ይዘው ሄደዋል። ኤሌክትሮኒክስ፣ ታብሌት፣ ስልክ፣ ዶክመንቶች፣ ወረቀቶች፣ የስብሰባ አጀንዳዎች ምናምን ይዘው ሄደዋል።
ከአብን መስራቾች አንዱና የንቅናቄው የመጀመሪያ ሊቀመንበር የነበሩት ዶክተር ደሳለኝ ጫኔ ካስቸኳይ ጊዜ አዋጅ ወዲህ የተያዙ ሁለተኛ የህዝብ ተወካዮች ምክር ቤትና የአብንም አባል ናቸው። ሌላም የአብን አመራር አባልና እንደራሴ አቶ ክርስቲያን ታደለ አማራ ክልል ውስጥ ባለው የጸጥታ መደፍረስ ምክንያት በክልሉ ውስጥና እንዳስፈላጊነቱ በመላው ኢትዮጵያ ተግባራዊ ይደረጋል የተባለውና የኃይል ጊዜው ሰሞኑን የሚያበቃው ያስቸኳይ ጊዜ አዋጅ በሚኒስትሮች ምክር ቤት በተደነገገ ገገበት እለት ሐምሌ 28 2015 ዓ.ም ምረት ተይዘው ታስረዋል። የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው፣ የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገርና የሰላም ሚኒስትር ዴታ የነበሩት የኦሮሚያ ክልል ጨፍ አባል አቶ ታዬ ደንደአም እስር ቤት ያሉ እንደራሴዎች ናቸው። የዶክተር ደሳለኝ ጫኔ ጠበቃ አቶ ሰለሞን ገዛኸኝ ጠበቆች ደንበኞቻቸውን ማግኘት የሚችሉት ሰኞ፣ ረቡዕና አርብ መሆኑን ጠቅሰው ነገ አርብ ደንበኛቸው ታስረው ወደሚገኙበት እንደሚሄዱ ገልጸዋል። ከዚህ በፊት በአስቸኳይ ጊዜ አዋጁ የታሰሩ ሌሎች ደንበኞቻቸውን ማግኘት እንዳልተፈቀደላቸው አቶ ሰለሞን አስታውሰው ዶክተር ደሳለኝ የተያዙት ከአስቸኳይ ጊዜ አዋጁ ውጪ በሆነ ምክንያት ከሆነ ሊያገኙአቸው እንደሚችሉ ተስፋ እንዳላቸው ተናግረዋል።
ፌደራል ወንጀል ምርመራ ፖሊስ ሜክሲኮ የሚገኘው እዛ ነው ያሉት። ትናንትና ነው ማታ የወሰዷቸው ያሉት። ለብርበራ ግን ዛሬ 4 ሰዓት ላይ ወደ መኖሪያ ቤታቸው ወስደዋቸው ብርበራውን አከናውነው ጨርሰው ተመልሰዋል ወደ ፌደራል ፖሊስ። ሰው ክርስቲያን ታደለ በታሰሩበት ወቅት አርብ ታስረው ሰኞ ቤተሰቦቻቸው እንደበደውል መሰረት ሄጄ ለማግኘት ጥረት አድርገን ነበር። ሆኖም ግን ያው እንድናገኝ አልተፈቀደልንም። ተመሳሳይ ካልሆነ በስተቀር እንግዲህ አገኛቸዋለሁ ብዬ አስባለሁም። ያው ብርበራም ስለተደረገ ምናልባትም ፍርድ ቤት እንዳይቀርቧቸው ከሆነ አብሬያቸው እንድቀርብ ያው ቤተሰቦቻቸውም ስለነገሩኝ ነገ ገብቼ አገኛቸዋለሁ ብዬ አስባለሁ።
የዶክተር ደሳለኝን መታሰር አስመልክቶ እስካሁን ከፖሊስም ሆነ ከሌላ የመንግስት አካል የወጣ መረጃ የለም። ማብራሪያ እንዲሰጡን የጠየቅናቸው የፌደራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ከአስቸኳይ ጊዜ አዋጁ ጋር በተገናኘ የሚያዙ ሰዎችን በሚመለከት መረጃ የመስጠት ስልጣን የኮማንድ ፖስቱ እንደሆነ ነግረውናል። በፓርላማ ውስጥና በውጭም ገዢውን ፓርቲ በመሞገት የሚታወቁት ዶክተር ደሳለኝ ጫኔ ባለፈው ሰኔ 29 በተካሄደው የምክር ቤቱ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ስልጣናቸውን እንዲለቁና ምክር ቤቱም እንዲበተን ጠይቀው ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባዎቹ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ተከታዩ የመጽሔት ርዕስ ደግሞ ወደ መቀሌ ይወስደናል። የትግራይ የጦር አካል ጉዳተኞች ዛሬም በቂ ድጋፍ ጥየቃ ሰልፍ ወጡ። በአመራሮቻቸው መዘንጋታቸውንና በቂ ሕክምና ድጋፍ እንዳልተደረገላቸው ገልጠው የተቃውሞ ያሰሙት የቀድሞ ትግራይ ተዋጊ አባላት ዛሬ ሐሙስ በመቀሌ ከተማ የተቃውሞ ሰልፍ አካሂደዋል። የህወሓትና የትግራይ ጊዜያዊ አስተዳደር አመራሮች ህብረተሰቡ ለሚያነሳቸው ጥያቄዎች ምላሽ ከመስጠት ይልቅ 2 ወራት በስብሰባ በማሳለፋቸው ሰልፈኞቹ ትችቶቻቸውን አድርሰዋል። የማዕከላዊ ኮሚቴው ስብሰባውን ለ41 ቀናት ያካሄደው ህወሓት ትላንት ማምሻውን ባወጣው መግለጫ ስብሰባው ረጅም ቀናት መውሰዱን ጠቅሶ ይቅርታም ጠይቋል። ሙልጌታ አጽብሃ ተከታትሎታል።
በሰሜን ኢትዮጵያው ጦርነት ወቅት ከትግራይ ኃይሎች ጎን ተሰልፈው ከፍተኛ ጉዳት የደረሰባቸው የቀድሞ ተዋጊዎች ዛሬ ሐሙስ በመቀለ ከተማ የተለያዩ ጎዳናዎች ባካሄዱት ሰልፍ በቂ ሕክምና አለማግኘታቸውና የተመደበላቸው በጀትም እየተመዘበረ እንደሚገኝ በመግለጽ ተቃውሟቸው አሰምተዋል። በቁጥር ከ150 በላይ የሚሆኑ ከእነርሱም የሚበዙት በተሽከርካሪ ወንበር ዊልቸርና በሰው ድጋፍ ሲንቀሳቀሱ የታዩት የጦር አካል ጉዳተኞቹ ወደ ክልሉ ጊዜያዊ አስተዳደር ፕሬዚደንት ጽህፈት ቤት አምርተው አቤቱታቸውን ለባለስልጣናቱ አቅርበዋል። ከሰልፉ ተሳታፊዎች አንዱ የሆነው አጽብሃ ተስፉ በሁለት እግሩና በሆዱ ላይ ከፍተኛ ጉዳት የደረሰበት የቀድሞ ተዋጊ ነው። አመራሮቹ ረስተውናል ያለው አጽብሃ በተደጋጋሚ ሰልፍ እየወጡ ያሉት ጥያቄያቸው በአመራሩ ትኩረት ስለማይሰጠው እንደሆነ ለአሜሪካ ድምጽ ገልጿል።
እና ቀደማዊ ጉዳት ደረጃ ኮይና ጉዳትና ከቢት ኮይኖ
አንደኛ ደረጃ የሚባል ከፍተኛ ጉዳት ያለብን የቀድሞ ተዋጊ አባላት ነን። ዋናው ጥያቄያችንም እስካሁን ሕክምና አላገኘንም። በስቃይና መከራ ውስጥ ነው ያለነው። መድኃኒት እየገዛን ያለነው ቤተሰቦቻችንን እያስቸገርን ከግል ፋርማሲዎች ነው። ለአብነት እኔ የምጸዳዳው በሆዴ በኩል በገባልኝ ትቦ ነው። ይህንንም በ250 ብር እየገዛው ነው የምጠቀመው። ባለፉት 3 ዓመታት ችግራችሁ ምንድን ነው ብሎ የጠየቀን አመራር የለም። በአንጻሩ ይኸው አመራር ለሁለት ወራት ያህል መፍትሄ በሌለው ስብሰባ ተጠምዶ ሰንብቷል። ምን አለ የተፈናቀሉትን ወደ ቀያቸው ለመመለስና ለኛም ጥያቄ ምላሽ ለመስጠት ቢተጋ።
በሰልፉ ያገኘሁት ያሲን መሐመድ የተባለ ሌላ የጦር አካል ጉዳተኛ
ተወሰመት አርጋለሁ ምንም ህክምና ለውጥ የለውም በቃ ነርቭ ነኝ በቃኛ ማህክምና መከታተል አለባችሁ ህክምና ደሞዛች ይነባል ይሄ ላንድ ሰውቶ ላንዱ መከከል ተገባ አይደለም እኩልነት ካለ ለሁሉም አካፋ አለበት።
ሰልፈኞቹ በቢሮአቸው ያነጋገሩት የትግራይ ክልል ግዚያዊ አስተዳደር ምክትል ፕሬዝዳንት ኔትናንት ጀነራል ታደሰ ወረደም አቤቱታቸውን በመገንዘብ መፍትሄ ለማበጀት ነገ አርብ የጦር አካል ጉዳተኞቹ በሚኖሩበት ቦታ በአካል ተገኝተው ተጨባጭ ሁኔታውን እንደሚያጣሩ ለሰልፈኞቹ ነግሯቸዋል። በሌላ በኩል ህወሓት ካለፈው ህዳር ወር ጀምሮ ለረጅም ቀናት ሲካሄድ የቆየውን ስብሰባ ማጠናቀቁን ትናንት ባወጣው መግለጫ አስታውቋል። የስብሰባው ዓላማ ፓርቲው ያጋጠመውን ውስጣዊ ችግር በመፍታት ላይ ያተኮረ እንደነበር የጠቀሰው መግለጫው የፓርቲው ማዕከላዊ ኮሚቴ አባላት፣ የክልሉ የጸጥታ አመራሮችና ከፓርቲው የተሰናበቱ የቀድሞ አመራሮች የተሳተፉበት ስብሰባ ነበር። ውስጣዊ፣ ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ ሁኔታዎች በትግራይ ክልል ላይ ያላቸውን ተጽዕኖ በስብሰባው እንደገመገመም ህወሓት በመግለጫው አንስቷል። በክልሉ የተከሰተው ድርቅና ያስከተለው ረሃብም ሌላው የስብሰባው ትኩረት እንደነበር ጠቅሶ የስትራቴጂካዊ አመራር ድክመት አጋጥሞናል ብሏል። ስብሰባው ከፈጀው ረጅም ጊዜ የተነሳ ሲቀርብ የቆየው ቅሬታም ህወሓት በመግለጫው ይቅርታ ጠይቋል። በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት አቶ ገብረ መድህን ገብረ ሚካኤል ስብሰባው ረጅም ጊዜ መውሰዱ ለውጥ የሚያመጣ አመራር ላለመኖሩ ማሳያ ነው ይላሉ።
ያለበት ሁኔታ ብታይ ሚሊዮኖች ተፈናቃዮች አሉ። የትግራይ መሬት ወራሪዎች በተያዘ ነው። የኢኮኖሚና የፖለቲካ ቀውስ ለዚህ የተሳፈት ያለበት ክልል ነው እና እንዲህ በሆነበት ጊዜ ደግሞ እነዚህ የተቀሳዊ ችግሮችን ዋነኛ አጀንዳ ባልሆንበት ጊዜ ስሳቅን እና ከዛ በላይ መውሰድ ለእኔ በምንም ተአምር ምክንያት ላገኝለት አልችልም። እና ቀያር የሆነ ከእነዚህ ችግሮች ወይም አሁን ካለበት እነሱ ከሚነቀርበት እዚ አውጥቶ ሌላ የተሻለ ነገር የሚያሳይ የተሻለ
የስትራቴጂካዊ አመራር ድክመት እንዳለበት በይፋ ያመነ ህወሓት የአመራር ማስተካከያ ለማድረግ ስምምነት ላይ እንደደረሰ በመግለጫው አትቷል። በሌላ በኩል የህወሓት ማዕከላዊ ኮሚቴ አባልና የቀድሞ ተዋጊዎች ወደ ሰላማዊ ኑሮ በመመለስ ላይ አተኩሮ የሚሰራው የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ዶክተር አትንኩት መዝገቡ ከማዕከላዊ ኮሚቴ አባልነት በገዛ ፈቃዳቸው መልቀቃቸው ለፓርቲው ሊቀመንበር እንዳስታወቁ ተመልክቷል። የዶክተር አትንኩት ከማዕከላዊ ኮሚቴ አባልነት የመውጣት ምክንያት ለማወቅ እና ተጨማሪ ማብራሪያ ከአመራሩና ከህወሓት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሶች ስናመራ ወደ ጎረቤት ሶማሊያ ነው የሚወስደን። ሶማሊያ ለሰብአዊ ምላሽ የ1.7 ቢሊዮን ዶላር እርዳታ ጠይቃለች። የተባበሩት መንግስታት ድርጅትና የሶማሊያ መንግስት በሶማሊያ ያሉ ሰብአዊ ተግዳሮቶችን ለመቅረፍ የ1.7 ቢሊዮን ዶላር ያስፈልጋል ነው ያሉት። እንደ አውሮፓውያን የዘመን አቆጣጠር የ2024 ሰብአዊ ፍላጎቶች መርሃ ግብር በዚህ ዓመት ከ5 ሚሊዮን በላይ ለሆኑ ሶማሊያውያን የህይወት አድን ድጋፍ ለመስጠት እንደሚሻ ሞሐመድ አህመድ ከሞቃዲሾ ተከታዩን ዘገባ አድርሶናል።
የተባበሩት መንግስታት ድርጅት የአየር ንብረት ቀውስ ግጭት፣ የተስፋፋው ድህነትና የበሽታ ወረርሽኝ በአፍሪካ ቀንድ በምትገኘው ሀገር የሰብአዊ ፍላጎቶች እንዲጨምሩ ማድረጉን ቀጥሏል ብሏል። ጥያቄው የመጣው ሶማሊያ ዘለግ ላለ ጊዜ የቆየውን ድርቅ ለመቋቋም እየታገለች ባለችበት ወቅት ሲሆን ከባድ ዝናብና አስከፊ ጎርፍን በመከተል ተከስቷል። ሱጋንያ ኪምብሮ የወርልድ ቪዥን ሶማሊያ የፕሮግራም ልማትና የጥራት ማረጋገጫ ዳይሬክተር ናቸው።
In terms of the overall humanitarian situation in Somalia for 2024,
በሶማሊያ ካለው አጠቃላይ የሰብአዊነት ሁኔታ አንጻር በአየር ንብረት ለውጥ ሳቢያ በሚከሰቱ ተደጋጋሚ ቀውሶች እንዲሁም እንደ ግጭትና አለመረጋጋት ባሉ ምክንያቶች ወርልድ ቪዥን እንደ አውሮፓውያን አቆጣጠር በ2024 ያለው የሰብአዊ ፍላጎቶች መጠን ከፍተኛ መሆኑን ይመለከታል። እንደ አውሮፓውያን አቆጣጠር በ2024 የሰብአዊ ፍላጎቶችና ምላሽ እቅድ ረቂቅ እንደሚያሳየው የ2024 የሰብአዊ እርዳታ የሚያስፈልጋቸው ሰዎች ቁጥር እንደ አውሮፓውያን አቆጣጠር ካለፈው ዓመት 2023 ከነበረበት 8.2 ሚሊዮን ወደ 6.9 ሚሊዮን ቀንሷል።
ኪምቦሮ በአሁኑ ወቅት ለተባበሩት መንግስታት ድርጅት የሶማሊያ ሰብአዊ እርዳታ የተመደበው 56.6 ሚሊዮን ዶላር ብቻ ነው። ይህ መሆኑም ባለው አቅምና ፍላጎት መካከል ከፍተኛ ክፍተት እንዲኖር አድርጓል ብለዋል። ሶማሊያ የተደቆሰች ሆና በመቀየቷ አብዛኛው የገንዘብ ድጋፍ ለነፍስ አድን ጣልቃ ገብነት እንደሚውል ተናግረዋል። ይሁን እንጂ ክምብሮ ወርልድ ቪዥንን ጨምሮ የሰብአዊ ድርጅቶች ዘላቂ መፍትሄዎችን እያቀዱ እንደሆነ ተናግረዋል።
Over the last few years, World Vision Somalia has seen a gradual shift in funding.
ባለፉት ጥቂት ዓመታት World Vision ከአጭር ጊዜ ሰብአዊ ምላሾች በመራቅ በሶማሊያ ሰብአዊ ልማትና የሰላም ትስስር ላይ በማተኮሩ በገንዘብ ድጋፉ ላይ አዝጋሚ ለውጥ ታይቷል። ማህበራዊ ትስስርና የአኗኗር ጋር የተዋሃዱ የቀውስ ማሻሻያ ዘዴዎችን ጨምሮ ተቋቋሚነትን ማጎልበትና ተደጋጋሚ ቀውሶችን መቋቋም የህብረተሰቡንም አቅም ለመገንባት ቁልፍ ናቸው።
ወደ 3 ሚሊዮን የሚጠጉ ሶማሊያውያን የሀገር ውስጥ ተፈናቃዮች በሚጠለሉባቸው ካምፖች ውስጥ ይኖራሉ። ለነዚህ የሚሆነው አብዛኛው ድጋፍ የሚጠበቀው ከመንግስትና ከርዳታ ድርጅቶች ነው። ማሪያ አህመድ በመቋድሾ ዳርቻ በሚገኘው የሀገር ውስጥ ተፈናቃይ ካምፕ ውስጥ የሚኖሩ ሲሆን የሰባት ልጆች እናት ናቸው።
ዋን ህራዳን ኮይስታ ተደባ አያላ
ወላለፉት 5 አመታት ከሰባት ልጆች ጋር በዚህ ካምፕ ውስጥ እየኖርኩ ነው። ትንሽ የምግብና የህክምና ድጋፍ እናገኛለን። ነገር ግን አንድ ቀን ይሄንን ቦታ ትቼ አዲስ ህይወት መጀመር ፈልጋለሁ። አሁን ግን አቅሙ የለኝም።
ተንታኞች እንደሚናገሩት አመታዊው የዓለም አቀፍ ድጋፍ ጥሪ ሰብአዊ ስቃይን ለመክታት ወሳኝ ቢሆንም የሶማሊያን የምግብ ዋስትና ችግር ግን አይፈታም። አሊ መሐመድ በመቋድሾ የምግብ ዋስትና ባለሙያና ተመራማሪ ናቸው።
አጥሩት ሶማሊያ ይሄዳ ግርጋርካ አያ አህመድ ሐሳስ
የሶማሊያ መንግስትና የረዴ ድርጅቶች ያቀረቡት የድጋፍ ጥያቄ በከፍተኛ ራብ ላይ ለሚገኙ በሚሊዮን ለሚቆጠሩ ሶማሊያውያን ወሳኝ ነው። ነገር ግን ተረጋግመው የሚመጡ ችግሮችን ያስተናገድ ነው። ህዝቦች ለቀውስ ምላሽ የመስጠት አቅምን እንዲያዳብሩና ምግባቸውን በዘላቂነት እንዲያመርቱ የሚያስችል ዘላቂ መፍትሄ ለማግኘት ገና አልቻልንም።
ጥናቶች እንደሚያመለክቱት ሶማሊያ ለዓለም ሙቀት መጨመር ምክንያት ከሆኑት የሙቀት አማቂ ጋዞችን በመልቀቅ ያላት አስተዋጽኦ ከመቶው እጅግ ጥቂት ብቻ ቢሆንም ከአብዛኞቹ አገራት በበለጠ በአየር ንብረት ለውጥ ጋር ተያይዘው በሚመጡ ቀውሶች ትሰቃያለች። መሐመድ አያይዘውም ሁኔታው ሊባባስ የቻለው የዓለም ሀብቶች እየቀነሱ በመሆናቸውና በሌሎች አካባቢዎች ባሉ አስከፊ ሰብአዊ ሁኔታዎች ምክንያት ነው ይላሉ።
በቅርቡ እንዳየነው ለጋሾች በሶማሊያ እየታከታቸው መሆኑ አሳስቦኛል። የውጭ ጥገኝነትን ቀስ በቀስ ለመቀነስ መንግሥት ሥራዬ ብሎ በምግብ ሥርዓት ላይ ኢንቨስት ማድረግና የሀገር ውስጥ ሀብቱን ሙሉ በሙሉ ለመጠቀም ጥረት ማድረግ አለበት።
እንደ ሰብአዊ ረድኤት ጉዳዮች አስተባባሪ ኦቻ ዘገባ እንደ አውሮፓ አቆጣጠር በ2023 ከተጠየቀው የገንዘብ ድጋፍ የተገኘው 43 በመቶ ብቻ ነበር። ይህ በዚህ ዓመት በተፈጠረው ተመሳሳይ ሁኔታ ላይ ስጋት ፈጥሯል።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ሁለተኛው አጋማሽ ከማምራታችን በፊት ቆየት ብለን የምናቀርበው አንድ ዘገባ ላስተዋውቅ። አምባሳደር ሊንዳ ቶማስ ግሪንፊልድ ከአሜሪካ ድምጽ ጋር ቆይታ አድርገዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ መሰንበቻውን ወደ ምዕራብ አፍሪካ አቅንተው ላይቤሪያን፣ ሴራሊዮንና ጊኒቢሳውን ጎብኝተዋል። ይህንኑ መነሻ ያደረገ ዘገባ አጠናቅረናል። ቆየት ብሎ ይቀርባል። አሁን ወደ ሁለተኛው አጋማሽ ስርጭት ነው የምናመራው። ቀዳሚው ባህልና ማህበረሰብ የምሽቱ ባህልና ማህበረሰብ ትኩረት የተነፈጋት ታሪካዊቷ ጎሬ ይለናል። በጣሊያን ወረራ ወቅት ለሰባት ወራት ለኢትዮጵያ መንግስት መቀመጫውን ያገለገለችው በሃያኛው መቶ ክፍለ ዘመን መባቻ የደቡብ ምዕራብ ኢትዮጵያ የንግድ መዳረሻ የነበረችው የጎሬ ከተማ አሁን ላይ ብዙ ታሪኮችን እንደያዘች መረሳቷን ነዋሪዎቿ ይናገራሉ። ጎሬ ከተማ ወደ 22 አገር አቀፍ ቅርሶችን በፌዴራል ቅርስ ጥበቃ ባለስልጣን ማስመዝገቧን የጠቀሱት የኢሉ አባቦር ዞን ባህልና ቱሪዝም ታሪክ አጥኚ አቶ ተመስገን ኮርጄ ገለታ ደግሞ ከተማዋ ትኩረት እንድታገኝ እየተሰራ ነው ይላሉ። ገልሞ ዳዊት የከተማዋን ታሪክ የቃኘበት መሰናዶ ለዛሬው የባህልና ማህበረሰብ እንደሚከተለው ተሰናድቷል።
ከአዲስ አበባ በስተምዕራብ አቅጣጫ 607 ኪሎ ሜትር ገደማ ርቃ በሉባቦር ዞን የምትገኝ ታሪካዊ ከተማ ናት ጎሬ። ጎሬ ከተማ በ1870ዎቹ የመጀመሪያ አጋማሽ የዘመናዊ ከተማ ቅርጽና አስተዳደር ይዛ እንደተቆረቆረች ነገርላታል። በተለይ በ20ኛው መቶ ክፍለ ዘመን መባቻ በደቡብ ምዕራብ ያገሪቱ አካባቢ የንግድ ቀጠና ሆና ታገለግል እንደነበር የከተማዋ የባህልና ቱሪዝም ጽህፈት ቤት ባልደረባ ወጣት አቡነ አረጋይ ተስፋይ ያስረዳል።
ጎሬን ስናነሳ በ1874 የተመሰረተች ድንቅ ከተማ ነች። በአጠቃላይ ስለ ጎሬ ስናወራ በሰርቦ አረዶ በሚባል በአካባቢው ንጉስ የምስረታን ሂደት የጀመረች ከተማ ነች። የስሟንም አመጣጥ ስናየው በዋቆ ጉቱ በሚባል የአካባቢው ነዋሪ መንገድ እየሄደ ማር ያይና ይህንን ማር ከበላ በኋላ በኦሮምኛ ጎሬ ጎራ እንደማለት ሲሆን ጎራ ብሎ ያገኘውን ማር በመብላቱ ጎሬ ጎሬ ሲንጠቢን ጎራ ብያ ልጣሽ እንደማለት ሲሆን እና የስሟም አመጣጥ በአፈ ታሪክ ከዚህ ጋር የተያያዘ ነው ማለት ነው። እና የጎሬን ታሪክ በብዛት የምናየው በኢትዮጵያ ሕዝብም ዘንድ በብዛት የምትታወቀው የኢትዮጵያ ዋና ከተማ በመሆን የቆየች ከተማ ነች። ለሰባት ወር ያህል የቆየች ከተማ ነች። እንደ መቆየቷም መጠን ብዙ ታሪካዊ ቦታ ያላት ከተማ ነች ማለት ነው።
አቶ ተመስገን ኮርጄ ገለታ የኢሉ አባቦር ዞን ባህልና ቱሪዝም ጽህፈት ቤት ታሪክ አጥኚ ናቸው።
ቁም በከም ወመንሰልገን ሉ ወዳዶ ጊግዱ ገለ ሰጎዳዜ ቁም ሰገሊ ወልቡሻ ትሬር
እንደሚታወቀው የሰግለን ኢሉ ነገድ ኦዳ ዶጊን እንደ ማዕከላዊ ቦታ በማድረግ ራሱን ያስተዳድር ነበር። የጎሬ ከተማ በመካከለኛው ክፍለ ዘመንም ታዋቂ ነበረች። በጊዜው ከደቡብና ማዕከላዊ ኢትዮጵያ አካባቢዎች እንደ ዝሆን ጥርስ፣ ወርቅ፣ ቡና፣ ጥሪኝ ወደ ከተማዋና ምጽዋ ትልክ ነበር። ያኔም የነጋድራሶች መተላለፊያ ነበረች። በተጨማሪም የአባገዳ ሰርቦ አረዶ ቀዬ ነበረች። የመጨረሻው የሰግለን ኢሉ መሪ ፈተንሳ ኢሉ መቀመጫ በዚህችው ከተማ ነበር።
የእንግሊዝ ቆንስላ ጽህፈት ቤት በ1906 ዓ.ም በከተማው መከፈቱ ጎሬን የብዙ ዓለም አቀፍ የንግድ ኩባንያዎች መናሪያ ከማድረጉም በላይ የልዩ ልዩ ሀገራት ዜጎች በተለይ ለቤትና ለተጓዳኝ ስራዎች ከተማዋን እንዲመርጡ መስህብ ሆኗቸው እንደነበር ወጣት አቡነ አረጋይ ያወሳል።
በሁለቱም ሳይድ ጋርድ አለው። መግቢያው ላይ የእንግሊዞች በሚታወቁበት በዛ ዘመን በሚታወቁበት የነሱ ሎጎ በሎጎ ያለበት ነው። በስንገባ በሁለቱም ሳይዶች የተለያዩ ቤቶች አሉ። እነዚህ ቤቶች እዛ ውስጥ እየጠፉ ያሉ አሉ። አሁን እንደ የተወሰነ ደግሞ እየቆዩ ያሉ አሉ። ከነዛ መሃል አብዛኞቹ የሚስተር ወከር መኖሪያ ቤቶች ወይንም ደግሞ የብሪቲሽ ቆንስላ አስተዳዳሪ የነበረው የሚስተር ወከር ቤት ውስጥ ይገኛል። የአስቶርጋሚ ቤት አለ። መዝናኛ ቦታ አላቸው። ፈረሶች፣ እሳት መሞቂያ ቦታ አላቸው። እና በአጠቃላይ የተለያዩ እድሜ ጠገብ የሆኑ ዛፎች የሚገኙበት ነው ማለት ነው። ከነዚህ ከእንግሊዝ ቆንስላ ውስጥም ስድስቱ በቅርጽና ጥበቃ የተመዘገቡ ናቸው።
የምዕራብ ኢትዮጵያ ፈርጧ ጎሬ በፌደራሉ ቅርስ ጥበቃ ባለስልጣን የተመዘገቡ 22 ቅርሶች እንዳሏት አቡነ አረጋ ይናገራል። በከተማዋ የተለያዩ ሀገራት ዜጎች እንደኖሩባት የሚያመላክቱ የስነ ህንጻ ስራዎችም ይስተዋላሉ። በተለይ እንግሊዞች ለግንባታ ስራ ባመጧቸው አርመኖች የታነጹ ታሪካዊ ቤቶች በከተማዋ በየቦታው ይታያሉ። ግሪኮች፣ ህንዶችና አረቦችም ነበሩባት። ጎሬ የኢትዮጵያ ዋና ከተማ ለመሆን የታደለችበት አጋጣሚ የጣሊያን ዳግም ወረራ ወቅት ነበር። የታሪክ አጥኚው አቶ ተመስገን ኮርጄ ገለታ
በራሳና ከሳ በራ ኢጣሊያኑን ዱፈኒ
ወራሪው ጦር የአገሪቱን አውራ ከተሞች ተቆጣጥሮ ወደ አዲስ አበባ እየተቃረበ ነበር። ንጉሠ ነገሥቱ አጼ ኃይለ ሥላሴም ሚያዝያ 5 ቀን 1928 ዓ.ም ለሕዝብ እንደራሴዎች ምክር ቤት አቅርበው ክርክር ከተደረገ በኋላ የኢትዮጵያ ዋና ከተማ ወደ ጎሬ እንዲዛወር ስምምነት ላይ ተደረሰ። በውሳኔው መሰረት ቢትወደድ ወልደ ጻድቅን እንደ መሪ አድርገው ከነራስ እምሩ ጋራ የሀገረ መንግስቱን አመራሮች ሁሉ ወደ ጎሬ ከተማ ላኩ። ያኔ ብዙ መስሪያ ቤቶች በዚህ ግቢ ውስጥ ተሰርተው አገሪቱን እስከ ህዳር 1929 ዓ.ም ተመረተ ድረስ መርተዋል። በሆለታ ገነት ጦር ትምህርት ቤት የኛ አጩ መኮንኖች ሲያሰለጥኑ የነበሩ ስዊድኖችም ወደ ጎሬ መጥተው እነርሱም የጥቁር አንበሳ የምብተኝነት ትግልን ተቀላቅለዋል።
ጥንታዊቷ ጎሬ የእንግሊዝ ቆንስላ ጽህፈት ቤት መዘጋትን እንዲሁም የጠቅላይ ግዛቱ የፖለቲካ መቀመጫነቷ ወደ መቱ ከተማ መዛወሩን ተከትሎ አሁን የሚታይባት መቀዛቀዝና የመረሳት ሁኔታ እንደመጣ ነዋሪዎቿ ያስረዳሉ። በታሪካዊ ቅርስነት ከተመዘገቡ እድሜ ጠገብ ቤቶቿ ብዙዎቹ ይዞታቸው ተዳክሞ እየፈረሱ እንደሆነም የከተማዋ ባለና ቱሪዝም ቢሮ አመልክቷል። ታሪካዊ ዋጋ ባላቸው ሀብቶቿ ባለም አቀፍ የቅርስ መዝገብ እንድትሰፍር መስራት እንደሚገባ የቢሮው ባለሙያ አቡነ አረጋይ ጥሪ አቅርበዋል። የሩባ ቦርዞን ባልና ቱሪዝም ጽህፈት ቤት ታሪክ አጥኚ አቶ ተመስገን ኮርጄ ገለታም ለተረሳችው ከተማ ተገቢ ትኩረት ሰጥቶ ታሪኳን የማስጠበቁን ጥሪ ይገራሉ። ለአሜሪካ ድምፅ ከሩባ ቦርዞን ጎሬ ከተማ ለተጠናቀረው ዘገባ ገልሞ ዳዊት።
ገልሞ ዳዊትን ለባህልና ማህበረሰብ ዝግጅቱ ከጎሬላ ድረሰን ቅንብር እናመሰግናለን። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ተፈጥሮ አካባቢን የሚመለከት ዝግጅት ነው። የድምፅ ብክለት በአዲስ አበባ ይለናል። በአዲስ አበባ ከተማ ልዩ ልዩ ስፍራዎች የሚሰሙ ከፍተኛ ድምፆች ነዋሪዎችን እንቅልፍ ነስተዋል ነው የሚለው የከተማዋ ነዋሪና የህግ ባለሙያ ኬዳኔ መካሻ። በመንገዶችና በመዝናኛ ስፍራዎች የሚሰሙት ከፍተኛ ድምፆች የነዋሪዎችን የህይወት እንቅስቃሴ ማስተጓጎሏቸውን ይናገራሉ። የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ህግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ የድምፅ ብክለትን በተመለከተ በየቀኑ ከነዋሪዎች ቅሬታ እንደሚቀርብላቸው ተናግረዋል። የአዲስ አበባ የከተማ አስተዳደር ስሪት ማስተር ፕላን የተደበላለቀ በመሆኑ ቢሮቸው ህጉን ለማስከበር የሚያደርገውንም ጥረት አስቸጋሪ አድርጎታል ነው የሚሉት። አስማማዋየ ነው የተከታተለው።
በአዲስ አበባ ከተማ ከሃይማኖት ተቋማት፣ የጭፈራና መዝናኛ ቤቶች፣ ተሽከርካሪዎች፣ ከንግድና የመኖሪያ አካባቢዎች፣ ከመንገድ ላይ የተለያዩ የንግድ ማስታወቂያዎች፣ ከግንባታ ስራዎችና ከተለያዩ ቦታዎች የሚለቀቁ ድምፆች የከተማዋን ነዋሪዎች እረፍት አልባ አድርጓቸዋል። የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪና የህግ ባለሙያ ኪዳኔ መካሻ የድምፅ ብክለቱ የከተማይቱን ነዋሪዎች የዕለት ተዕለት እንቅስቃሴ መረበሽ መቀጠሉን ገልጸው በተለይ በመንገዶችና ከመዝናኛ ስፍራዎች የሚሰሙ ከፍተኛ ድምፆች የሰውን ልጅ ሰላም የሚያወኩ ናቸው ይላሉ።
ከማስታወቂያ ጋር፣ ከተለያዩ ቅስቀሳዎች ጋር፣ ከትራንስፖርት አጠቃቀም ጋር እንዲሁም ደግሞ ከስራዎች ጋር ለምሳሌ ከመኖሪያ አካባቢ ከሚሰሩ ነገሮች እንደ ብየዳ የመሳሰሉት ነገሮች ከፍተኛ ድምፅ የሚያመነጩና መደበኛ ከሚባለው ድምፅ በላይ የሚረብሹ ወይም ሰላማዊ የመረጋጋት ሁኔታን የሚያውቁ ናቸው። ይህ እንግዲህ በጣም ሲዘወተር ሁላችንም በየመንገዱ ስንንቀሳቀስ በቀን በቀን የምናስተውለው ነገር ነው። አንዳንዴ እንዲያውም ጸጥታ ራሱ የሚናፈቅ ነገር እየሆነ ነው።
የድምፅ ብክለት የአየር ብክለትን የሚከተል በዓለም ሁለተኛው ግዙፍ የአካባቢ ብክለት ነው። ማህበረሰቡን ከእንዲህ ያሉ ብክለቶች እንዲጠብቅና እንዲቆጣጠር በሕግ ስልጣን የሰጠው ለአካባቢ ጥበቃ ባለስልጣን ነው። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ሕግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ የድምፅ ብክለት በከተማዋ ከፍተኛ ስለመሆኑ ያረጋግጣሉ።
ዋናው ከአገልግሎት ሰጪና ከአምራች ተቋማት ነው ይሄ ድምፅ የሚመነጨው። አገልግሎት ሰጪ ስንል የሃይማኖት ተቋማትን ጨምሮ ነው። እነዚህ ባርና ሬስቶራንት፣ ግሮሰሪ፣ ጭፈራ ቤቶች፣ እንደ አዲስ አበባ ደግሞ ዝም ብሎ ሱቆች ጭምር ቡቲክ። በቀን ጊዜ ከፍተኛ የሆነ ሳይዙም በጣም ትልቅ፣ ድምፁም የሚያወጣውም ድምፅ በጣም ትልቅ የሆነ በር ላይ ያስቀምጡና ሱቆች ጭምር አስፈላጊነቱን ጭምር ሳያውቁ ከፍተኛ ድምፅ ያመነጫሉ ማለት ነው። እና በአዲስ አበባ ሁለንትናዊ የሆነ በሁሉም ቦታ በሁሉም ስራ ዘርፍ ውስጥ የሚገኝ የብክለት አይነት ድምፅ ነው ማለት ነው።
የህግ ባለሙያው ኪዳኔ ነዋሪዎች ከድምፅ ብክለት መጠበቅ በኢትዮጵያ ህገ መንግስት ጥበቃ የተደረገለት መብት መሆኑን ያስረዳሉ።
በህገ መንግስታችን አንቀጽ 44 ላይ ጤናማና ንጹህ የሆነ አካባቢ የመኖር መብት ለሁላችንም ተጠብቋል። በአንቀጽ 92 ላይ ደግሞ መንግስት ጤናማና ንጹህ አካባቢ እንዲኖር የአቅሙ ጥረት የማድረግ ኃላፊነት ተጥሎበታል። እንግዲህ ቀደም ብሎም ይሄ ነገር ይታወቃል። በ1952 የወጣ የፍትሐ ብሔር ህጋችን አንቀጽ 12፣ 25 እና ተከታዮቹ ላይ የሌላ ማንኛውንም ነገር ይዞታችንን በምንገለገልበት ጊዜ የጎረቤቶችን ወይም የሌሎችን እንዳንረብሽ ወይም እንድናስብ ያስጠነቅቃል። ሌላው ደግሞ በ1995 የወጣ አዋጅ ቁጥር 300 የአካባቢ ብክለት ቁጥጥር አዋጅ አለ። ይሄ እንግዲህ አካባቢ በካይ ከሚባሉት ነገሮች መካከል እንግዲህ በአጠቃላይ የሚያስቀምጠው በማንኛውም መጠን ጥራቱን በመለወጥ ጥቅሙን የሚቀንስ የሚያጓድል ወይም በሰው ጤና ወይም በሌሎች ሕይወት ላይ ጉዳት ሊያደርሱ የሚችሉ ድምፅና ንዝረቶችን የሚያመነጩ ነገሮችንም እንደሚያካትት ይደነግጋል።
አቶ ለሜሳ በበኩላቸው ህጎቹ ቢኖርም የከተማው አስተዳደር ስሪት ወይም ማስተር ፕላን የተደበላለቀ በመሆኑ ህጉን ለማስከበር የሚደረገውን ጥረት አስቸጋሪ እንዳደረገው ይናገራሉ።
ህጉ ላይ ስታንዳርድ አለ። ስታንዳርዱ ደግሞ የሚለው አካባቢዎችን በሶስት ቦታ ከፍሎ ያስቀምጣል። አንደኛው የኢንዱስትሪ አካባቢ ይላል። የኢንዱስትሪ አካባቢ በቀን 75 ዴሲቤል በማታ 70 ዴሲቤል ነው የሚለው። ዴሲቤል ማለት የዩኒት ሆኖ የድምጽ መለኪያ መሳሪያውን ተጠቅመ ስትለካ ከሰባ በላይ በማታ ከሆነ በክሏል ማለት ነው። ገበያ አካባቢ ደግሞ በቀን 65 በማታ 55 ይላል። ማታ ማለት ደግሞ ከምሽቱ 3 ሰዓት በኋላ ማለት ነው። ከዛ በላይ ሲሆን በክሏል ነው የሚባለው። የመኖሪያ አካባቢ ደግሞ ሲሆን በቀን 55 በማታ 45 ነው የሚለው ስታንዳርዱ ማለት ነው። እና አካባቢዎችን በሶስት ቦታ ከፍሎ ነው ያለው። የከተማው ማስተር ፕላን እንደ አዲስ አበባ ብዙ የሚታየው ሚክስድ ነው ሁሉ ነገር። አሁን እንደ ይሄ ሬሲደንሻል ነው ጭራሽ ኢንዱስትሪ አይቋቋምም ወይ ደግሞ ገበያ አካባቢ ሊሆን አይችልም፣ ይሄ ደግሞ ኢንዱስትሪ አካባቢ ነው ሰው ሊኖርበት አይገባም ተብሎ በደንብ የተለየ ማስተር ፕላኑ ላይ ባለው መሰረት የተቋቋመ ነገር የለም ማለት ነው። ሁሉም ሁሉ ቦታ አለ። መኖሪያም ኢንዱስትሪ ውስጥ አለ፣ ኢንዱስትሪም መኖሪያ አካባቢ አለ። ከላይ ኮንዶሚኒየም ነው፣ ከስር ደግሞ ጭፈራ ቤት ነው ምናምን። ግራውንዱ ላይ ጭፈራ ቤት ይከፍታሉ። ከጎረቤት መጥተው ግሮሰሪ መኖሪያ ቤት ተከራይቶ ይከፍትብሃል። ባርና ሬስቶራንት ይላል፣ ከፍተኛ ድምፅ አለ። እንደዚህ ነው ያለው ነገር ማለት ነው። እና ኢቭን ቦታዎቹን በጣም የተቀላቀሉ አይነት ከተማ ነው ያለው። በጣም አስቸጋሪ ያደርጎታል። አሁን እኛ ምንድን ነው የምናደርገው? በነዋሪዎች ስታንዳርድ ነው የምንለካው። ኢንዱስትሪና መኖሪያ ቤት አንድ አካባቢ ካለ ወይንም እነዚህ ከፍተኛ ድምፅ የሚያመነጩ ማንኛዎቹም አንድ አካባቢ ሲሆኑ እና ነዋሪ በብዛት ካለ በ45ቱ ነው የሚነደው በማታ ማለት ነው።
የከተማ ነዋሪዎች በድምፅ ብክለቱ እየተማረሩ በመምጣታቸው የሚቀርቡ ቅሬታዎችም እየጨመሩ መምጣታቸውን ተናግረዋል።
የሚሰማውን ድምፅ እያሰሙን ከምሽቱ 9 ሰዓት ምናምን ሁሉ የሚደውሉ እኛን ሁሉ ከእንቅልፍ የሚቀሰቅሱ አቤቱታዎች አሉ ማለት ነው። እና ህብረተሰቡ በሰፊው ያቀርባል። በዚህ በድምፅ ብክለት የታሸጉ ግሮሰሪዎች፣ የታሸጉ ባርና ሬስቶራንት አሉ። ማስጠንቀቂያ እንጽፋለን። በግንዛቤም በማስጠንቀቂያም የማይመለሱት ደግሞ እናሽጋለን፣ በገንዘብም ጭምር እንቀጣለን። በተደጋጋሚ ደግሞ ችግሩን ሲያደርሱ ማልማር ስሉ ደግሞ የንግድ ፍቃድ ስረዛ እንዲደረግ ለንግድ ቢሮ እናሳውቅና ንግድ ፍቃዳቸው በዛ ዘርፍ ስራ ላይ እንዲሰረዝ እገዳም እንጽፋለን ማለት ነው።
በከተማዋ የተለያዩ አካባቢዎች ባሉ መንገዶች ከፍተኛ ድምፅ በሚያወጡ የድምፅ ማጉያዎች የሚደረጉ ቅስቀሳዎች ሌላው ማህበረሰቡን እረፍት ነስቷል የሚሉት የህግ ባለሙያው ኪዳኔ፣ ይህም የማስታወቂያ ህጉን ጨምሮ የህግ ክልክላዎች የተደረገበት ቢሆንም የሚመለከተው ተቋም ህግ ማስከበር እንዳልቻለ ጠቅሰው ይወቅሳሉ።
የተለያዩ አካባቢ ክፍለ ከተሞች፣ ወረዳ የመሳሰሉት አንዳንዴ ያጋጥማል። ደግሞ የንግድ ተቋማትን በየመንገዱ ወይም በየአሁን ሞሎች አካባቢ ምናምን በከፍተኛ ድምፅ እዚያ አካባቢ የሚንቀሳቀሰውን ሰው ምርቶቻቸውን ሲያስተዋውቁ አገልግሎታቸውን ሲገልጹ እንሰማለን። የትራንስፖርት ተሽከርካሪዎችን እንደዚሁ አላስፈላጊ የሆነ ትናት በመንሳት የሃይማኖት ተቋማትን ፉክክር በሚመስል መልኩ አንዳንዴ ከቅጥር ግቢያቸው ወይም ከአካባቢው ዘሎ ያው የአምልኮ ስርዓት ነው። በእርግጥ ግን ሁሉም ሰው ወይም በዛ ሁኔታ ውስጥ ያ ነገር ይመለከተዋል ማለት አይደለም።
ይህንን ቅሬታ ያነሳንላቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ህግ ተገባሪነት ዳይሬክተር አቶ ለሜሳ ጉደታ ተከታዩ ምላሽ ሰጥተዋል።
የእኛ ቢሮ በምንም አይነት ሁኔታ መንገድ ላይ ማስታወቂያ ለመስራት ለትምህርት ቤትም ጉዳይ ለምንም ጉዳይ ምንም ለተቀደሰም ለሌላም መሳብ ፍቃድ አይሰጥም ማለት ነው። ከፍተኛ ድምፅ እየወጣ ከተማውን እየረበሸ ስለሆነ እኛ ፍቃድ አንሰጥም፣ ደብዳቤ አንሰጣቸውም። ስለዚህ ምንድን ነው የሚያደርጉ? ዝም ብሎ በጉልበት መኪና ላይ መንታርቦ እየጫኑ ከተማ ውስጥ እየተንጫጩ የተለያየ ድርጅታቸውን ማስታወቅ የሚሞክሩ አሉ፣ ልመናዎች አሉ፣ ሃይማኖት ተቋማትን ጨምሮ እና ለተለያየ ጉዳይ በቀን ጊዜ ከተማ ውስጥ እየተዟዟሩ የሚረብሹ አሉ። ያንን ደንቦች እንዲያስቆሙ ነው የምናደርገው፣ ይህንን ጉዳይ እንዲቆጣጠሩ። እኛ ግን ፍቃድ እንደማንሰጣቸው እና በዚህ ጉዳይ ፍቃድ እንደማይሰጥ በስፔሻል ኬዝ እጅግ በጣም አስፈላጊ ሆኖ ለሀገር የሚጠቅም ነገር ወይንም በመንግስት ከፈለገ በጣም ለሀገሪቱ ጠቃሚ ከሆነ ነው የሚለው ህጉ ራሱ።
በነዋሪዎች ቅሬታ በብዛት ከሚቀርብባቸው ተቋማት መካከል የሃይማኖት ተቋማት እንደሚገኙበት የሚናገሩት ኃላፊው አቶ ለሜሳ ተቋማቸው ከሃይማኖት አባቶች ጋር በጉዳዩ ዙሪያ እየተወያየ እንደሚገኝ ገልጸው ህጋዊ እርምጃ ግን መውሰድ እንዳልጀመረም አስታውቀዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን ለቅንብሩ አመሰግናለሁ። አሁን ወደ መጨረሻው ዝግጅት ነው የምናልፈው። በውጭ ሀገር የሚኖሩ ባለሙያዎች ኢትዮጵያውያን ተማሪዎችን እንዲደግፉ የሚያደርገው ተቋም የሚሰራውን ስራ ይመለከታል። ተማሪዎችና ወጣቶች የአመራር ክህሎትና የእንግሊዝኛ ቋንቋቸውን እንዲያዳብሩ የኮምፒውተር ክህሎቶቻቸውንም ጠያቂና ችግር ፈች የሆነ አስተሳሰብ እንዲኖራቸው ብራይተር ጄኔሬሽን የተባለ እዚህ ዩናይት ስቴትስ ውስጥ የተመሰረተ ተቋም በማገዝ ላይ ይገኛል። ኤደን ገረሞ የተቋሙን መስራች በዩናይት ስቴትስ ብሔራዊ ኤሮኔቲክስና የጠፈር ምርምር ድርጅት ናሳ ተመራማሪውን ዶክተር ብርሃኑ ቡልቻንና የስነ ህይወት ሳይንስ ተመራማሪ ባለቤታቸውን ዶክተር ጸጋ ሰለሞንን በጎ ፈቃደኞችንና እንዲሁም የመርሃ ግብሩ ተሳታፊዎች አነጋግራ ያሰናዳችው ቅንብር እንደሚከተለው ይቀርባል።
በጎርጎሮሳውያኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ቡልቻና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው።
ጭ ሀገር በተለያየ ሀገር ውስጥ ያለ ዳያስፖራ እንዳሽው ሀገር መርዳት የሚል ህልም አለው እና እኛ ምንድን የተያየን ከነዚህ ብዙ ሰዎች አሉ ከኛ ውጪ ሀገራቸው መርዳት የሚፈልጉ እና ያንን ስኬታማ ለማድረግ ፕላትፎርም መፍጠር አለብን፣ መንገድ መፍጠር አለብን። ብዙ ሰው በጣም ቢዚ ነው፣ እንዳሽው ላይፍ ስታይሉ በጣም ቢዚ ነው። በስራው ላይ በራሱ ፐርሰናል ላይፍ ልጆችም ይኖራል፣ የተለያየ ነገር ይኖራል። ግን በጣም ፕሮፌሽናል ወርልድ ላይ ነው ያሉት። ያንን ኖሌጅ ትራንስፈር ማድረግ ይፈልጋሉ፣ ወደ ኢትዮጵያ መላክ ይፈልጋሉ። እና ያንን የሚያደርጉበትን መንገድ እኛ ብንፈጥር እኛ ብቻ ሳይሆን ብዙ ሰዎች የኢትዮጵያ ተማሪዎችን ሊረዱ ይችላሉ በማለት ነው የተነሳሳ ነው። ኢትዮጵያ ውስጥ ለምን ወጣቶች የሃይስኩል ተማሪዎች መረጥን ለሚለው ደግሞ እነዚህ ልጆች ታዳጊዎቹ ናቸው፣ የሚቀጥሉት ጀኔሬሽን ናቸው እና ለማወቅ ለመማር ብዙ ኤነርጂ አላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ፣ አዲስ ኢኖቬሽን፣ አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው በማለት ወጣቱ ላይ ያተኮረ ነው፣ የሚመጣው ጀኔሬሽን ላይ ያተኮረ ነው።
ብሩህ ትውልድ ወይም በእንግሊዝኛ አጠራሩ ብራይተር ጀኔሬሽን የሁለተኛ ደረጃ ተማሪዎች የእንግሊዝኛ ቋንቋ ክህሎታቸውን እንዲያዳብሩ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው በአካባቢያቸው ላሉ ተግዳሮቶችም መፍትሄ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የህዋ ሳይንስ ተመራማሪው ዶክተር ብርሃኑ ቡልቻ ለተቋሙ መመስረት ሀገራቸው የጣለችባቸውን እዳ በምክንያትነት ያነሳሉ።
ብራይተር ጀኔሬሽን የተመሰረተበት ወይም ብሩህ ትውልድ የተመሰረተበት ዋናው አላማ በኢትዮጵያ ውስጥ በኤጁኬሽን ወይንም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን። እንደ ዜጋ ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያን ካልቸር የያዝን ሰዎች ለኢትዮጵያ ሰዎች ህብረተሰብ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመርነው ነው። ይህንን ስንጀምረው ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። ስፔሻሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን የገበሬውን፣ የአርሶ አደሩን በጣም ዝቅተኛ የምንለውን የማህበረሰባችን የሚያይ ባለሙያ ያስፈልገናል።
ዶክተር ብርሃኑ ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ የአስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል።
ወጣቶቻችን ሞር በሽምደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ተግባር ይጠቅመኛል ብሎ ከማሰብ ሞር ሜሞራይዝ የማድረግ ነገሩን ለሁለት ቀን ለሶስት ቀን እንዲሁም ለወራት ያላለፈ ሽምደዳ አንድን ሰው ኢኖቬቲቭ አያደርገውም። ሌላው ደግሞ የእኛ ወጣቶች እኔም ኢትዮጵያ ውስጥ ባደግኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሙኒኬሽን ነው። ኮሙኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድ ወይንም ደግሞ ችግር ነው። በሶስተኛ ማነሳው ደግሞ መጽሐፎችን አለማንበብ፣ ያ ካሪክለማችን ላለመኖር ሌላ የኮሚኒኬሽን ጋር ተያይዞ ያለ ሌላ ችግር ይመስለናል። እና አሁን እኛ በምናስተምርበት ብዙዎቹ ተማሪ ከ90% ተማሪዎች በላይ መጽሐፍን አንብቦ የጨረሰ ተማሪ የለም።
ብሩህ ትውልድ በዋናነት በዓለም ዙሪያ ያሉ የተለያዩ ባለሙያዎችና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽና በአካል ከተመረጡ ትምህርት ቤቶች ለተወጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራውን ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ነው ይላሉ።
ትልቁ አንዱ ስኬታችን እኛ የተለያየ ዲያስፖራ በተለያየ ቦታ ላይ ያለ ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ውጭ ሀገር ተምሮ ተወልዶ ያደገ ኢትዮጵያ ሄዶ የማያውቅ ራሱ ዳያስፖራ ኢትዮጵያን ለመርዳት መሳተፉ ነው ትልቁ ስኬት። ከመቶ በላይ ለዳያስፖራው ከተለያየ አገር ኢንክሉዲንግ አውስትራሊያ፣ የተለያዩ ሀገሮች ዩሮፕ ውስጥ፣ ዩናይትድ ስቴትስ ውስጥ፣ ሳውት ኮሪያ ኢንፋክት አስ ዌል፣ እነዚህ ሁሉ ያሉ ዳያስፖራዎች በተለያየ ሀገር ያሉ እዚህ ላይ መሳተፋቸው ጊዜያቸውን ሰውተው ግን ስኬታማ የሆነ ማየታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማየታቸው አይ ቲንክ ትልቅ ነገር ነው ብዬ የማስበው ከተማሪዎቹ ውጭ።
የ11ኛ ክፍል ተማሪ የሆነው አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩህ ትውልድ ስልጠና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው።
እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙት ሰዎች ውስጥ አንዱ ነው ዋነኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምህርቱ ይሰጠን የነበረው እና የመጀመሪያውና ዋነኛው የጠቀመን ነገር እንግዲህ በእኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር የእንግሊዝኛ ቋንቋ አቅም ችግር ነው። ያንን የብሩህ ትውልድ ፕሮግራም በጣም በጣም በብዙ መልኩ በመጽሐፍ፣ በማንበብ፣ በመናገር እና በአራቱም የቋንቋ ዘርፎች እንድንሻሽል በጣም እኔንም ጓደኞቼንም በጣም ረድቶናል። የኢሲዎችም እንጽፍ ነበር፣ ፕሬዘንትም እናደርግ ነበር እዛ። በዛ ውስጥ እያንዳንዱን የማህበረሰባችንን ችግር ወደኋላ ተመልሰን እንድናይ እና ችግሩን ብቻ አይተን ይሄ ነው እንድንል ብቻ ሳይሆን የችግሮቹን መንስኤ አውቀን እንድንፈታ በጣም እገዛና እኛም ደግሞ ፍላጎቱ እንዲያድርብን አድርገውናል።
የቴክሳስ ግዛት የዳላስ ነዋሪ የሆነችው የቴክኖሎጂ ባለሙያዋ ትዕግስት ገብረ ሕይወት ብሩህ ትውልድን በበጎ ፈቃደኝነት ከሚደግፉ ምሁራን መካከል አንዷ ናት።
የኦልድ በፊት አለቆች አሉ ሊደሮች እና የአሁኑ ሊደሮች ምንድን ነው የምትወዱት፣ ምንድን ነው የማትወዱት ኮምፔር እንዲያደርጉ እናደርግና እነዚህ ጥሩ ደረጃ ከሆነ የደረሱት ምን መስራት አለባቸው ጥሩ ደረጃ ለመሆን መልፋት አለባቸው በማለት ነበረ ቴንሽናቸውን ያስፉት ነበረ። እና የሚሰሩት ስፖንጅ ታውቂያለሽ፣ በጣም ኢትዮጵያ ተስፋ አላት ብዬ በጣም ያስተዋልኩት እና ምን ያህል ስፖንጅ እንደሆኑ በሶስት ወር ውስጥ እንደዚህ የሰማይና ምድር አይነት ለውጡ ይታያለሽ።
መፍትሄ ተኮር በሆኑ የቴክኖሎጂና የፈጠራ ድጋፎችን በተለያዩ ክልሎች የሚያደርገው ብሩህ ትውልድ በንጽህና፣ ግብርና፣ ውሃ፣ የጾታ እኩልነትና የተለያዩ ማህበረሰብ ተኮር ስራዎችም ላይ ይሳተፋል። ዶክተር ብርሃኑ ለአብነት ጥቂቶቹን ይጠቅሳሉ።
ተማሪዎቻችን ፕሮጀክት ሲሰሩ ከራሳቸው እውቀት ከመጨመር አልፈው ለህብረተሰቡ ኢምፓክት የሚያደርግ ፕሮጀክቶችን ሰርተዋል። ለምሳሌ ብነግርሽ የአሶሳ ተማሪዎቻችን የሰሩት የበቆሎ መፈልፈያ ማሽን ነው። እንግዲህ ትራዲሽናሊ ገበሬዎቻችን ለዘመናት በቆሎ የሚፈለፍሉት በጣም ትራዲሽናል በሆነ ነው። ፍጥነቱ ጥሩ አይደለም፣ ይልዱ ወይም ደግሞ ውጤታማነቱ በጣም አሪፍ አይደለም። እና አንድ ሰው ቁጭ ብሎ በደቂቃ በጣም ብዙ በቆሎ የሚፈለፍልበት ማሽን በዚህ በፕሮጀክት ሰርተዋል። አሁን ለምሳሌ የግብርናችንም ግብርና የምናርስበት መሳሪያ ለ2000 ዓመት ተለውጦ አያውቅም። እሱን በ8 ፎልድ ወይንም ደግሞ በብዙ ፐርሰንት ኤፊሽንሲ የሚጨምር ግብርና ማሽን የሰሩ ተማሪዎቻችን አሉ ከኛ ጋር በመተባበር። እንዲሁም የኤምአይቲ ተማሪዎች ኢትዮጵያ ሄደው ባስተማሯቸው ጊዜ ብዙ ሶፍትዌሮች ዴቨሎፕድ ሆነዋል። ለምሳሌ የሄልዝ ኬሩ ላይ በትምህርት ቤት የትምህርት ቤት መመዝገቢያ ፕላትፎርሞችን መስራት፣ ነገሪሽ ልጨርሳችሁ ወደ 35 የሚሆኑ ለእያንዳንዱ የህብረተሰባችን ችግር በራሳቸው በዚህ በሃይ ስኩል እድሜያቸው ግን ኢምፓክት ያለው ነገር ሰጥቷል።
ብሩ ትውልድ የጎርጎሮሳውያኑ 2023 ሲጠናቀቅ ባወጣው ሪፖርት መሰረት 807 ተማሪዎችን የደገፈ ሲሆን ከዓለም ዙሪያ የተውጣጡና የተመዘገቡ 102 በጎ ፈቃደኛ ኢትዮጵያውያን ጋር አብሮ እንደሚሰራ ማስተዋል። በተጨማሪም በ10 ክልሎች ውስጥ ባሉ 35 የልማት መርሃ ግብሮች አማካኝነት 62850 የማህበረሰብ አባላትን ተጠቃሚ ማድረጉም ተገልጿል። አሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዶቿን እኔ ማመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ለሐሙስ ምሽት ያሰናዳናቸው እነኚሁ ነበሩ። ቀደም ብዬ ያስተዋወቅኩት የዩናይት ስቴትሷ የተባበሩት መንግስታት አምባሳደር እንግዳችን ነበሩ። እሳቸውን የተመለከተው ዘገባ ነገ ይቀርባል። የዛሬውን እዚህ ላይ ያበቃን። ያስተናግድኳቸው አሉላ ከበደ ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና ደሩ። Thank you.